ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 10 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሲን ተባጠበ ጤዛን ካተነነ ደሙ የፈሰሰለት ጎሁ ከቀደደ የልቡ ትርታ የጭቆን ከሆነ ጨለማው ሲጠና ደማቅ ኮከብ ካየ ክብሪት እየጫረ ብርሃን ካበራየ ሰውነህን ተበሉት ሰውነሽ አንቺ በሏት የህይወት ትርጉሙ ለሱ ነው የገባው ለሷ ነው የገባት موتن مفرات كنتو يسو ميزان كناش خدن مودت ورجت سواد راقي ركاش موتن منات قروم هيوتنات عفاج سبقنان ماسكبر يقوم موتن سراش سجز دياشو علاي كتاتشن كالسايا بهيوت مزقبوت عشارا كالبايا نرو مالت كنتو ارشا بعدو عزمرا نفسن بدن عرقو يمسد علنا داوك هاگر تفتو ديوغان اموتو كراس گر چواتا كنال فولت درتو ياني تفا ونين كنتليت فلقا امرو كتفام دبكو غاگاتا هاكون كلب مايت هاموتن ماتينو كباد يهون راس مغمغمو طيطوات كتشور فبكراش اللالا يقورت كان الات لكادم فرتتا لمن يولد على يبقى كمان جا لاجر كتلة بجول لم يجودا راس لاي مرمرات يجاكي خبزة يكدي هون ياغو فرهات يتفا أدر باين نسم موتو لاي نسا كراس جار شاطا تسفان لما فلج نفس اللي نتو هكن لما كارم وجم برن قلو بروكن لما علم باكم دفرتن سناتن تلافسو تاريكن لما جز يبادو عالدنان كعاف عصو قدو إن السوم نكاون إنيام تقبلن مريتم تنتك أجر ستوورر زمتان مرسن زرعي درسن ابراهام دبوچن داغم قلن قبرن يوننم تقوم على وقنم بلن هلون تشكمن قفون هلو چلن دور يوم كادري باباتن يجالي لباركاتشو سيلن راس دفان ودن انجس سبر لمجن منور مبركتن كافاتشن لتفن دكمتاتشن قهاد سودانم وررن دكمتاتشن قهاد وياني اواردن مالازن مالكسو مللو بركتو على كيماري هلون الدن عبرو كهديو هدامو فريو باقر مولتو هل مرعي هنو تنو عبرو كان تصفى بترارات هاي هلو يانكالافى لاغر زفاين بزو لاغر مواشقن تفتو لمتلات بايون بتجد تورفو بلتات يتوالو جبننا هيان برت عفاد درو ياغر شواغل دي لوغن ما فريا فتصم انتو فانتو يازم متام بيوان لبقم مالوجات سرجات تبلتوات قلنا يا سنيات
تسفاي مو توبني تسفاي نايا لو تسفاي مو توبني تسفاي نايا لو تسفى مقرط على عوق نقواقوا بوالده تسفى مقرط على عوق نقواقوا بوالده لتا صادق نبرة ونت بجربوا لتا صادق نبرة ونت بجربوا አዳጊ ሆነች ሐሰት በጊዜው አሳዳጊ ሆነች ሐሰት በጊዜው ተስፋይነ 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 ተስፋይን ጥለውት ባደባባይ ላይ ሲፈራረቅበት ብርድና ፀሐይ ለጠላ ደስታን ለጎዳጁ አይዋይ ለጠላ ደስታን ለጎዳጁ አይዋይ መሮት ተሰደደን ተስፋውን ሳያይ 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 ሳያይ
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓ.ም አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 10 በሚያዚያ 21 ቀን የምሽት ሰልፍ በተደረገ በማግስቱ የተገደሉት ቤታቸውም የተጣለው በግንፍሌ ድልድይ በጎጃም መንገድ በኮተቤና ባጋቂ ነበር። በሰልፉ ማግስት ከተረሸኑት መካከል ጥቂት ከሞት የተረፉ ልጆች እንደነበሩ ሰምቻለሁ። ከነዚህ መካከል የተወሰኑት ወደ ተለያዩ ሆስፒታሎች ሂደው ሕክምና አግኝተዋል። ዶክተሮች ነርሶችና የመዝገብ ቤት ሰራተኞች በሙሉ በመተባበር በጥይት የተመቱት ልጆች ማንነት ሳያውቁ ሕክምና ያደረጉ በፍጥነት ከሆስፒታል በመውጣት ሕይወታቸውን አትርፈዋቸዋል። የምታውቀው አጋጣሚ አለ። እስር ቤት ያወቁት በቦ በዚህ ጉዳይ ላይ ሁለት አጋጣሚዎችን ነግሮኛል። እንደ በቦ ከሆነ ቆስለው ሆስፒታል የገቡ ልጆችን ለመታደግ አንድ ቡድን በወጣት ሊጉ የጥቃት ጥበቃ ክንፍ ተቋቁሞ ነበር። አንድ ልጅ ቆስሎ ካመለጠ በኋላ ቤተሰቦቹ ራስ ደስታ ሆስፒታል ይወስዱታል። መረጃው እንደ ተሰማ በቦና ጓደኞቹ ይላካሉ። እዚያ ሲደርሱ ልጁን ያጡታል። ምክንያቱን ያወቁት በማግስቱ ነው። ቀደም ብሎ ደህንነቶች ቆስሎ በመታከም ላይ ያለ ወጣት እንዳለ ደርሰውበት ነበር። ሆስፒታል በመሄድ የሕክምና ፋይሉን ይጠይቃሉ። ፋይሉ ለጊዜው ይጠፋል። ደህንነቶቹ እንዴት ፋይል ይጠፋል በማለት የዕለቱን ተረኞች ያፋጥጧቸዋል። ይህን የሰማች የሆስፒታሉ የጽዳት ሰራተኛ ልጁ ተኝቶበት የነበረው ክፍል ትገባና ለአስታማሚ እናቱ ሹክ ትላቸዋለች። እናት ግሉኮሱን ነቃቅለው ልጃቸውን በጋቢ ሸፍነው ይዘውት አምልጠዋል። ሌላው የነበቦ ተልእኮ ደግሞ በጥቁር አንበሳ ነበር። ቆስሎ የተኛን የኛን አባል መንገደኞች ነበሩ ሆስፒታል ያደረሱት። እንደተለመደው ደህንነቶች ሰምተው ማጣራት እንደሚያደርጉ ጭምጭምታ የሰማች የኛ አባል ነርስ የጤና ረዳት ለድርጅቱ መረጃ ተሰጣለች። ነበቦ በፍጥነት ደርሰው እንደ ቤተ ዘመድ ኮሪደር ላይ እግሩን የሚያሳታ አስመስለው ይዘው ታመለጡ። ይሄ ሁሉ ግን መች ተጻፈ? መች ተነገረ? እንደነበቡ አይነቱ አንድ ሁለት በህይወት የተረፉ ጀግኖች ጀብዷቸውን መተረክ አይፈልጉም። እሱንም ተወውና እንዳልኩ የዚያን ዕለት እልቂት ይሁን የሌሎቹን ከሞላ ጎደል እና በተበጣጠሰ መንገድ መረጃው ደርሶናል። ዝርዝሩ ግን የተነገረው እኛም በቅጡ የሰማነው ደርግ ከወደቀ በኋላ ነበር። ማንኛውም ከቀናት በኋላ ሞራላችን እንደገና ተነቃቃ። ከሐዘንና ከድንጋጤ ድባብ ወጥተን ለሌላ ዙር እልቂት ተዘጋጀን። በቃ ጨረስኩ። ትንሣኤ ይህን ካለ በኋላ ከተቀመጠበት ተነስቶ ከመደርደሪያው ውስጥ አንድ ዳጎስ ያለ ፎቶኮፒ የተደረገ መጽሐፍ ሰጠኝ። እነዚያ አውሬዎች ምን እንደሰሩ አንብብ። በተለይ በሰልፉ ምሽት አንድ የሆስፒታል ሰራተኛ ያየውን ተመልከት አለኝ። ደም ያዘለ ዶሴ በጊዜያዊ ወታደራዊ አስተዳደር ደግ ወይም መንግስት አባላት በንጹሃን ዜጎች ላይ የተፈጸመ ወንጀል ዘገባ የልዩ አቃቤ ሕግ ጽህፈት ቤት ጥር 2002 አዲስ አበባ ይላል። እንዲህ አይነት መጽሐፍ ያለ አይመስለኝም ነበር አልኩና መጽሐፉን ይዤ ወደ ቤቴ ሄድኩ። ቅዳሜ ቀን ጀምሬ ሳላቋርጥ በማንበብ እሁድ ቀን ጨረስኩት። ስለ ደርግ ፍጅት ብዙ ተነግሯል። እዚያ መጽሐፍ ላይ የተጠቀሰው ግን ይፈጸማል ብዬ በእውኔም በህልሜም አስቤም አላውቅም። ገያፓ አባላት ብቻ የሆኑ ሰዎች ብቻ የሰጡትን የምስክርነት ቃሎች ላይ ምልክት አደረጉ። እነዚያ መካከል 3-4 የሆኑትን ወረቀት ላይ ገለበጥኳቸው። ከትንሣኤ ታሪክም ጋር በሁኔታ በጊዜና በቦታ የሚጣጣመውን ደግሜ ያነበብኩ። ከነዚህ መካከል በሚያዝያ 21 የሰላማዊ ሰልፍ እልቂትና በቀይ ሽብር ወቅት ሁኔታውን የመሰከሩ የሁለት ሰዎች ምስክርነት ነበር። አንደኛው በዳግማዊ ምኒልክ ሆስፒታል ውስጥ የአስከሬን ምርመራ ሰራተኛ ሲሆን ሁለተኛው ደግሞ ሬሳ አንሽ መኪና ሹፌር ነበር። ምኒልክ ሆስፒታል አስከሬን ምርመራ ክፍል እሰራለሁ። የአስከሬን ብዛት ቁጥሩን መለየትና ምን ያህል ነው ብዬ መናገር አልችልም። ከምድር አንስቶ እስከ ጣራ ድረስ አስከሬን በአስከሬን ላይ ተከምሮ የሟቾች ቤተሰቦችም በአስከሬን ላይ እየቆሙ ልጆቻቸውን ሲፈልጉ አይቻለሁ። አስከሬን ናቸው ተብለው ከመጡት መካከል ጥቂቶቹ ሕይወት እየዘሩ ውሃ ውሃ በማለትና ሌላም ነገር በመናገር ይለፈልፋሉ። አንዲት ቀጠን ያለች 20 ዓመት የሚሆናትና አንድ ጠይም ከ20 እስከ 25 የሚሆነው ወጣት ከሌሎች አስከሬኖች ጋር ማንነታቸውን የማላቃቸው ሰዎች አንጥተዋቸው ከሄዱ በኋላ ሴቷ ዶክተር ፍቅሬን ጥሩልኝ አድኑኝ እያለች ትናገር ነበር። ገጽ 263 አምቡላንስ መኪና በሽተኛ ማመላለሱ ቀርቶ በቀይ ሽብር ምክንያት የተገደሉትን ሰዎች እያነሳን ወደ መቃብር ቦታ መውሰድ ጀመር። ተጥለው የሚገኙት በብዛት ፒያሳ፣ አንበሳ ጋራዥ አካባቢ ነበር። አብዛኞቹ እጃቸው ታስሮ ነበር የሚገኙት። ከደርግ ጽሕፈት ቤት ሬሳ የምናወጣው ከምሽቱ 1 ሰዓት በኋላ ሲሆን በየከተማው የወደቁትን የምናነሳው ሌሊትና ጠዋት ነበር። በየዕለቱ በግምት በአማካይ ከ20 የማያንስ ሬሳ እኔ በሚይዘው መኪና ይነሳ ነበር። መደበኛነት የምናነሳው በሁለት መኪና ሲሆን አስከሬን በሚበዛበት ጊዜ ከሌላ ቦታ መኪና ይመጣና ያነሳ ነበር። ማዘጋጃ ቤት ተቀጥረው የሚሰሩ ጉድጓድ ቆፋሪዎችና ቀባሪዎች ስላሉ ይቀብሩ ነበር። በዚህ አስከሬን የማንሳት ስራ ላይ እስከ 1970 ዓመተ ምህረት ድረስ ለአንድ አመት ሰርቻለሁ። በወቅቱ አስከሬን የሚቀበርበትን ቦታ አሁንም አውቀዋለሁ። በቀን ሽብር ጊዜ ሌሊትም ቀንም ወደ ቤታችን አንሄድም። በእሳት አደጋ መከላከያ የምናድርበት ቤት ተሰጥቶን ነበር። ጉድጓድ ቆፋሪዎቹና ቀባሪዎቹ እዚያ ቦታ ቤት ተሰጥቶላቸው ሌሊትም ቀንም እዚያው አይጠፉም። ምግብ የማንበላበት ጊዜ ነበር። ሰው በቀይ ሽብር በየመንገዱ በየቀበሌው በየከፍተኛው መገደል እስኪያቆም ድረስ እረፍት አልነበረንም። ገጽ 260 እስከ 263 ይህ ሁሉ እልቂት ሲካሄድ የኢህአፓ መሪዎችም ሆኑ ሌሎች አባላት ለምን ማፈግፈግ እንዳልፈለጉ ግራ የሚገባ ነገር ነበር። ይህን በተመለከተም ድርጅታቸው ቢያንስ ከ1969 ዓመተ ምህረት ሰልፍ በኋላ የሰው ኃይሉን የማዳን እቅድ ለምን እንዳልነደፈ የሚያውቀው ነገር ካለ እንሳይን ጠየቅሁት። በግሌ የኢህአፓ ትልቁ ህጸጽ አለማፈግፈግ ነው ብያምናለሁ። ትግሉ መቆም አልነበረበትም። ሆኖም ማፈግፈግ ይቻል ነበር። መሪዎቻችን እንደ ጧፍ እየነደድን የነበርነውን አባላት አቅጣጫ የማስያዝ ኃላፊነት ነበረባቸው። ሆኖም አላደረጉትም። ለምን ቢሉ ራሳቸውም እንደ ቅጠል ሲረግፉ እንኳ አልታወቃቸውም። ራሳቸውን ለማዳን ማፈግፈግ ያልቻሉ መሪዎች ተከታዮቻቸውን እንዴት አፈግፍጉ ይላሉ? ማፈግፈግን እየቀፈፋቸው እኛንም ማፈግፈግ እንዲቀፈን አደረጉን። ተራ በተራ ሲወድቁ እኛም ተከትለናቸው ወደቅ። ለምሳሌ በ1969 ዓ.ም የመጀመሪያ ወራት የአዲስ አበባው የኢህአፓ በይነ ቀጠና አባላት ከስብሰባ ሲወጡ በጥቆማ የተያዙት ሁሉም ነበሩ። አንዱ ብቻ ነው ያመለጠው። እሱም ቢሆን ከታሰረ በኋላ አምልጦ ነው። መሳሪያ ስላላሳያችሁ በማለት መርማሪዎቹንና ወታደሮቹን የኢህአፓ አባላት ያሉበት ቤት ውስጥ ማገዳቸው። ጓደኞቹ ወታደሮቹን ገለው እሱንም ይዘው አመለጡ። እንግዲህ ከዚህ በይነ ቀጠና አባላት መካከል በህይወት የተረፈው በኋላ ግን ተገሏል እሱ ብቻ ነው። ከዚያ በኋላ እነሱን ተክተው ሌሎች ተመረጡ። በወራት ውስጥ አብዛኞቹ ታሰሩ ወይም ሞቱ። በመጀመሪያው የመጋቢት ወር አሰሳ ብቻ ዶክተር ተስፋዬን ጨምሮ 6 ቁልፍ የኢህአፓ ሰዎች ሞተዋል። ድርጅቱ እነሱን ተክቶ ትግሉን መቀጠል እንጂ ማፈግፈግን አልፈለገም። እንደገና በሁለተኛው አሰሳ 6 ቁልፍ ሰዎች ሞተዋል። አሁንም እነሱን መተካት እንጂ ማፈግፈግ አልተመረጠም። መሞት፣ መተካት፣ መሞት፣ መተካት። የበላዮቻችን ጽናትና ችኮነትን ያመሰቃቀሉት ይመስላል። አንዱ እጁን አልሰጥም ብሎ ከፎቅ ይወረወራል፣ ሌላው መርዙቶ ራሱን ይገላል፣ ቀሪው ላለመማረክ እየሮጠ ጥይት ይርከፈከፍበታል። ያደላቸው በአንድ ሽጉጥ ከመትረየስ ጋር ተፋልመው ይሞታሉ። ያላለላቸው ደግሞ ስብሰባ ላይ እንዳሉ ተጠቆሞባቸው ይያዛሉ ወይም በክላሽንኮቭ ይታጨዳሉ። የበላዮቻችን መጨረሻ በአብዛኛው ይኸው ነበር። የሚገርመው የእነሱን ሞት መረጃ አይነግሩንም። ከዚያ ሁሉ የማዕከላዊ ኮሚቴና የፖሊስ ቢሮ አባላት መካከል ቀደም ብለው ወደ አቲምባ ጎንደር ለሥራ ከሄዱት 2 ሰዎች ውጭ ከአዲስ አበባ ያመለጠው አንድ ሰው ብቻ መሰለኝ። ለምን እነሱ እንኳ ተረፉ ካላልን በስተቀር ክህደት ፈጸማችሁ ብሎ ማን ሊጠይቃቸው ይችላል? የበይነ ቀጠና አባላት አንዱ ሲሞት ሌላው እየተተካ በተደጋጋሚ ያልቀዋል፣ ከአንዲት ልጅ በስተቀር። ወደ መጨረሻው አካባቢ የተመረጡ ካልሆነ በስተቀር የዞን አባል የነበረ ልጅ በህይወት ካለ የተአምር ተአምር ነው። ለማንኛውም ትግሉን ሳያቆሙ ማፈግፈግን መጠየፍ ውጤቱ ትውልዱን ለሽንፈትና ለእልቂት ተዳረገው። ምን ትዝ እንደሚለኝ ታውቃለህ? የእኛ ሁኔታ የማይጨው ጦርነትን ታሪክ ያስታውሰኛል። አርበኞቻችን ከላይ ከአውሮፕላን በሚጣል የመርዝ ጋዝ ከስር በምድረ ባንዳና ተራሽፍታ እየነደዱ ባልተመጣጠነ መሳሪያ እየተዋጉ ማፈግፈግን ጠልተው እንደ ቅጠል ረገፉ። ታዲያ እኛ የማይጨው አርበኞች ቀጥታ ግልባጮች አልነበርንም? ልዩነታችን ገዳዩ የራሳችን ፋሽስት መንግስት፣ ሟቾች ደግሞ የራሳችን ዜጎች መሆናቸው ነው። ማን ነበር እኛውንን በሚል ርዕስ ግጥም የገጠመ? እኛም በተራችን ቆራጦቹም እኛው ገዳዮቹም እኛው የሞትነውም እኛው በሚል ለምን ግጥም እንደማንጽፍ ይገርመኛል። በቂ ሰዓት ቢኖረንም ከዚያ በላይ ውይይቱን መቀጠል አልፈለኩም። ምዕራፍ 9 እኒያ ልጆች። በማግስቱ ሁለታችንም ስራ ስላልነበረን ተገናኘን። እስቲ ስለአንዳንድ ልጆች የግል ጠባይም ቢሆን ንገረኝ ትዝ ስለሚሉ ብቻ ስለው፣ ይህ አባ ልጆች ከሞላ ጎደል ተመሳሳይ ናቸው። ማንን አንስቼ ማንን ልተዋልና ስለ ጥቂቶቹ ጓደኞቹ አጫወተኝ። አቤ፣ ስለ አቤ በቀደም ዕለት የጠቀስኩልህ ይመስለኛል። መስቀል አደባባይና አካባቢው ተመድቤ ስራ ከጀመርኩ ከወራት በኋላ ለስራ የተገናኘሁት ልጅ ነው። በርካታ ስራዎች አብረን ሰርተናል። ስንገናኝ የሰብዞን አባል ነበር። በ1969 ዓ.ም የመጀመሪያ ወራት አካባቢ ይመስለኛል ተያዘ። በወቅቱ የዩኒቨርሲቲ ተማሪ ነበር። የተያዘው በራሱ ጥንቃቄ ጉድለት ነው። የድርጅቱን ጥይቶች በትንሽ ካርቶን ውስጥ አድርጎ 6 ኪሎ ዩኒቨርሲቲ ለመግባት ሲሞክር ነበር ዋናው በር ላይ በጥበቃዎች ፍተሻ የተያዘው። እቤቱ ሄዶ ለማስቀመጥ ጊዜ ስላጠረው ወይም ስላልተመቸው አደጋ ላይ ወደቀ። ሐሳቡ ጥይቱን ለጊዜው ዩኒቨርሲቲ መኝታ ቤት አስቀምጦ በሌላ ቀጠሮ ለሚያገኘው ልጅ ለማስተላለፍ ነበር። አቤ እንደ አብዛኛው አባላት ፍጹም ቆራጥና ጎበዝ ሰው ነበር። ከዩኒቨርሲቲው ጥበቃ ጀምሮ ወደ ፖሊስ ምርመራ ክፍል እስኪተላለፍ ድረስ የሰጠው ቃል አንድና አንድ ብቻ ነበር። ምን መሆኑን ያላወቅኩት ነገር መንገድ ላይ አግኝቼ ወደ ዶርም ወስጄ ላየው ፈልጌ ነው የሚል ነበር። ቢያፈራሩት፣ ቢያባብሉት፣ ቢደበድቡት፣ ቢቀጠቅጡት መልሱ ይኸው ነበር። የአቤ መታሰር በሪጅናችን የተወሰነ ጉዳት አምጥቷል። ዋናው መዋቅርና በተዛማች ኮሚቴዎች ውስጥ ይሰራ ስለነበር በድንገት ለእስር መደረጉ ስራችን ላይ ጫና ፈጥሮ ነበር። ሌላ ልጅ እስኪተካኝ ድረስ በሱ ቦታ ሆኜ ለጥቂት ወራት ሰርቻለሁ። የአቤ ጽናት በከንቱ አልቀረም። በደህንነቶች ጥቁር መዝገብ ውስጥ ሰፍሮም ቢሆን ከወራት በኋላ ተፈታ። ከተፈታ በኋላ አንድ ላይ መስራታችን ትዝ አይለኝም። ሆኖም አልፎ አልፎ ስንገናኝ እንደ ጓደኛ እንጨዋወት ነበር። አቤ ቀልደኛም ነው። መሰደዱና ግድያው ተጧጡፎና ባንጃ ጉዳይ ድርጅታችን ሲታመስ በነበረበት ወቅት መንገድ ላይ ተገናኘን። ስራ እየሰራው መሰለህ እንዴ? መዋቅራችን እንዳሮጌ ጨርቅ ሲበጣጠስ፣ የተበጠሰውን ስቀጥል፣ የተቀደደውን ስሰፋ፣ የተቦጨቀውን ስደርት ነው የምውለው ብሎ ያሳቀኝን እስካሁን አልረሳውም። ከዚያ ጊዜ በኋላ አቤን ያገኘሁት ከ17 አመት በኋላ ነው አቤት እንዴት ደስ እንዳለኝ ተዳሪዞ አራት ልጆች ወልዶ ነበር ፍላገር ተመምህርነት በመስራት ላይ ይያለ አዲስ አበባ ለረፍት መጥቶ ነው የተገናኘነው ከዚህ በኋላ ለጥቂት ጊዜያት እየተገናኘን ቆይተን እንደገና ግንኙነታችን ተቋረጠ ወቅቱ የሞባይል ስልክ ስላልነበር እንደተለያየን ቀረን አቤ የት ነህ ጌታ ነህ እኔ ጌታ ነው የምለው መስቀል አደባባይ አካባቢ ቀበሌ 07 ውስጥ ኗሪ የነበረ ጓደኛዬ ነው የዚህ ጌታ ቤት አሁን ፈርሷል ፍላሚንጎ ተሻግሮ በነበረው ረባዳ ቦታ ላይ ነበር ሽመልስ አብቴ ሁለተኛ ደረጃ ትምህርት ቤት እያለሁ ነው የማውቀው ቀጫለና ረጅም ፈርጣማ ሰውነት ነበረው ያደገው ክፍለሀገር ከዘመድ ጋር ነበር ኋላ ላይ ወላጆች ወደ ነበሩበት አዲስ አበባ መጥቶ ነው የኖረው ጌታን በጣም ነው የምወደው ለነገሩ በጣም የዋህ ሰው ስለነበረ ሁሉም ሰው ይወደው ነበር ከጌታ ጋር ጓደኞች ስለነበር እቤታቸው በተደጋጋሚ ሄዳለሁ አራት የሚሆኑ ወንድሞችና እህቶች ነበሩት የጌታ ቤተሰብ እንደ ብዙ ወላጆች በወቅቱ በኢኮኖሚ ዝቅተኛ የሚባሉ ነበሩ ጌታ ጨዋና ቁጥብ ነበር ማንም ሰው የኢሃፓ አባል ነው ብሎ የሚጠረጥረው አልነበረም እንደ ብዙዎቻችን ሲወጣና ሲገባ ሲንከራተትም አይውልም ምናልባት የሥራ ድርሻው ጸባይ ሳይሆን አይቀርም ብዙ ጊዜ ከአካባቢው አይጠፋም ጊዜ ሳገኝና ጠጠሮ ከሌለኝ እቤቱ ሄጄ ጠራውና ሻይ ቡና እንላለን ድርጅት ውስጥ ለአጭር ጊዜ አብረን ሰርተን እሱ ወደ ሌላ መዋቅር ሲተላለፍ ተለያየን እዚያ በኋላ ስንገናኝ ጨዋታችን ብዙ ጊዜ ከፖለቲካ ጋር አይያያዝም አንድ ምሽት ሰፈራችን ኦሊምፒያ አካባቢ ፍቅረ ሰላም ቡና ቤት በረንዳ ላይ ቁጭ ብለናል በመሃል በዋናው መንገድ ላይ ሄድ የነበረ አንድ ሰው ስሙን ጠርቶ ሰላም ይለዋል ለሰላምታው ምላሽ ለመስጠት ከተቀመጠበት ሲነሳ የሆነ ነገር ወደቀበት እኔ የተቀመጥኩበት ወንበር ስርም ተንሸራቶ ገባ ጎንበስ ብዬ ሳይ ሽጉጥ መሆኑን አወቅኩ ክው ብዬ ቀረው ጌታ ብዙም አልደነገጠም ድምፁን ዝቅ አርጎ ቀስ ብለህ አንሳው አለኝና ወደ ጠራው ሰው በፍጥነት ሄደ በአጋጣሚ በረንዳው ላይ ሌላ ሰው ስላልነበር ከጉድ ወጣን ሽጉጡን በእግሬ ወደፊት እየገፋሁ ለማንሳት ስዘጋጅ የቡና ቤቱ አስተናጋጅ ወደ ውጭ ሲወጣ በመስኮት ስላየችው ሂሳብ ልትቀበል ወደ በረንዳ ወጣች ልጅቷ የድርጅታችን ደጋፊ ስለነበረች አውቃታለሁ ሄደ እንዴ ብላ እሱ የተቀመጠበት ወንበር ላይ ቁጭ አለች ሰው እያነጋገረ ስለሆነ ቡና ድገሚ ብዬ በዘዴ አስነሳዋል ቆይ ቆይ ሴትኛ ዳሪዎችም የእናንተ አባል ነበሩ የሰው ጨዋታ ታጠነዛለህ ይሁን ኮሬኛ ነገር ነህ እኔ በሙሉ አባልነት የማውቃቸው ሴትኛ ዳሪዎች አልነበሩም ሌላ አካባቢ ግን እንደነበሩ ሰምቻለሁ አሁን ያልኩ ፍቅረ ሰላም ቡና ቤት ውስጥ 3 የሚሆኑ ሴትኛ ዳሪዎች ለድርጅታችን ወርሃዊ መዋጮ የሚያዋጡ ነበሩ ልጅቷ ወደ ውስጥ ስትገባልኝ ሽጉጡን በፍጥነት አንስቼ እጎኔ ሻጥኩት ጌታ ከመነሻው ለምን ሽጉጥ ይዞ እንደወጣ ከያዘም ለምን እንዳስተጠነቀቀ እየገረመኝ ሳለ ሰውየውን ተዘናግቶ ተመልሶ መጣ በፊቱ ላይ ምንም አይነት የድንጋጤ ምልክት አይታይም ምንም እንዳልተፈጠረ ሁሉ የሽጉጡን ጉዳይ ትቶ ስለ ሰውየው ደላላነት ማውራት ጀመረ እኔም ማስበው ስለ ሽጉጡ ስለነበረ የሚለውን ሁሉ አልሰማሁትም አስተናጋጇ በድጋሚ ያዘዝኩትን ቡና አንጥታ ወንበር ስባ ከእኛ ጋር ቁጭ አለች ብዙ ሳንቆይ አልቀረንም እኔ በሐሳብ ስለተዋስ ብዙም አላወራውም ሁለቱ መድረኩን ይዘውት ቆዩ በመጨረሻ ቀኑ እየመሸ ስለነበር ተነሳን። የሱን ቤት አጣጫ ይዘን ስንሄድ ሽንኩርት እንዴት ይዘት ዞራለ? ከያስከስ በስራት አትይዝም እንዴ? ስለው ያባቱ ሽንኩርት እንደሆነና ሊሸጡት ፈልገው ገዢው ቀደም ብሎ የጠራው ሰው መሆኑ ነው ዋጋን ተስማሙ ይተርክልኝ ገባ። ይህን ኮሚክ የሆነ የኢሃፓ ዲሲፕሊን ለመቀበል አቅም ስላልነበረኝ ተሰናብቼው ተለየሁት። በሱ ቤት እኔም መደበቁ ነው። ለነገሩ በሱ ቦታ ብሆን እኔም ተመሳሳይ የውሸት መልስ መስጠቴ አይቀርም ነበር። ወደ ቤቴ ሲሄድ ሳቄ መጣ። ከሁሉም በጣም የገረመኝ በፊቱ ላይ ምንም አይነት ለውጥ አለማየቴ ነበር። ሽኩቱ ከኪሱ ሲወልቅ ለማንሳት የተጨነቅኩት እኔ እንጂ እሱ አልነበረም። ከሰላሳ ደቂቃ በላይ በሐሳብ ተውጬ የቀረሁት እኔ እንጂ እሱ አልነበረም። ያልበቃ ብሎት ሕፃን ልጅ የሆንኩ ይመስል ስለ ሽጉጡ ተረት ተረት መሰል ታሪክ አወራልኝ። አባቱ ሽጉጥ ይቅርና ጩቤ እንኳ ይኖራቸዋል ብዬ አልገምትም። ምን ይሰራላቸዋል? ባለ ሀብት አይደሉ፣ ወታደር አይደሉ። የአባ ነገር እስር ቤት ሆኜ እንደሰማሁት ጌታ በ1970 ዓ.ም ጥር የካቲት ወር አካባቢ ነበር ቆስሎ የተያዘው። ከፍተኛ ጥቂት ወራት ካሰሩት በኋላ ከወላጆቹ ቤት ፊት ለፊት ፍላሚንጎ አጠገብ ገለው ጣሉት። ነፍስን በገነት ያድርገልን ጓደኛዬ፣ መቼም ማረሳም። ትንሣኤ ከመቀመጫው ተነስቶ አንዲት ትንሽ ጉርድ ፎቶግራፍ ሰጠኝ። ጌታነህ ጅንስ የሚመስል ጃኬት አድርጓል። ስልክክ ያለ አፍንጫው ላይ ትንሽ ጠባሳ ትታያለች። እንደ ዘመኑ ልጆች ጸጉሩ መለስተኛ አፍሮ ነው። ትንሣኤ ትንሽ ከተከዘ በኋላ ስለሌላኛው ጓደኛው ቀጠለ። አባይነህ አባይነህ የወሎ ሰፈር ልጅ ነው። የዩኒቨርሲቲ ተማሪ ነበር። ቁመቱ ዘለግ ያለና መልኩ ወደ ጠይምነት የሚያደላ ነበር። እኛም ኢህአፓን እንወዳለን እንላለን። ድርጅቱን እንደሱ የሚወድ ሰው አይቼም አላውቅ። ስቀልድበት ኢህአፓው እያልኩ ነበር የምጠራው። ይኸው አጉል ቀልድ ለምዶብኝ አንድ ቀን አንተ ኢህአፓ ብዬ ካፌ ውስጥ ጠርቼው በአካባቢው ተቀምጠው የነበሩ ሰዎችን ትኩረት ስቤ ጉድ ሆነን ነበር። የሚገርመው የአእምሮ ፍጥነት ነበር። መሳሳቴ ገብቶት እየሳቀ ከኢህአፓም ሳልሆን ከመንግስትም ሳልሆን እንዳታስገድለኝ አለና ሰዎቹን አስቆ ስህተቴን እዛው አርሞኛል። በትንሹም ቢሆን ድፍረት፣ ቁርጠኝነትና ደከመኝ ሳይሉ መስራት ከሱ የተማርኩ ይመስለኛል። ሰራት ያለበት ስራ ሳይሰራ ከዘገየ ማልቀስ ነው የሚቀረው። ይህን ቀላል ስራ በተባለ ጊዜ ውስጥ ካልሰራን ለምን ድርጅቱን ጥለን አንወጣም ማለት ይቀነዋል። ከአባይነህ ጋር ቅርበታችን የጓደኛ አይልም ጭምር ነበር። ሁለት የማይረሱኝ ትዝታዎች አሉት። አንድ ጊዜ 4 ኪሎ አካባቢ ስብሰባ ነበረን። ረፈድ ሲል ስለጀመር ከምሳ በኋላ በጣም ቆይተን ነበር የጨረስነው። ከስብሰባ ስንወጣ ረሃብ አጣድፎናል። ገንዘብ እኔ ጋ ይኖራል ብሎ አስቦ በል ምሳ አብላኝ ይለኛል። እኔም ለምሳ የሚሆን ብር ስላልነበረኝ በል ምሳ ግዛልኝ አልኩት። የሚገርመው ሁለታችንም አንድ ላይ ነበር ጥያቄውን ያቀረብነው። የጥምጥሞሹ ሳቅ በሳቅ አደረገን። እዛው ሌላ ግጥምጥሞች ተፈጠረ። ሁለታችንም በየፊናችን ሌላ ቀጠሮ ስለነበረን እቤታችን ሄደን ለመመለስ ጊዜ አጥሮናል። ሶስተኛው ግጥምጥሞች ነበር። ሁለታችንም በጠዋት ስለወጣን ቁርሳችንንም አልበላንም። ቅርብ የዘመድ ቤት ሄደን ለመብላት ስናስብ አራተኛው ግጥምጥሞች አይፈጠር መሰለህ? ሁለታችንም ተመሳሳይ ሰፈር ዘመድ አለን። የአሁኑ ሼራተን ፊት ለፊት የፈረሱት ቤቶች አካባቢ ነበር። ከዚያ በኋላማ ረሃቡ ጠፍቶ ሳቅ በሳቅ ሆን። በዛው ተያይዘን ሄድ። እኔም አጎቴ ጌታነህ እናት ቤት ሄጄ
ቡና ተፈልቶልኝ ቤት ያፈራውን በልቼ ወደ ጉዳይ ሄድኩላለሁ። ዘመድ የምትጠይቁ የመሰላችሁ ትበሉ ነበር ማለት ነው። በበኩሌ የምሳ ሰዓትና በቂ ሰዓት አይገጣጠምልኝም እንጂ በቀላውት ደስታውን አልችለውም። የራሴ ሰዎች ቤት ነው፣ ለዛውም እጠይቃቸዋለሁ። በሁለትም ይሁን በሶስት ወር በምሳ ሰዓት በቂ ጊዜ ካለኝ የሚቀርበኝ ዘመድ ቤት ይሄድ ነበር። ሾላና አዋሪ አካባቢ ካለሁ አክስቶቼ እልፍዬና የሺ ቤት ጎራላለሁ። 4 ኪሎ ከሆንክ ያጎቴ ልጅ ከነሚሊ ቤት ሄጄ እቀዳለሁ። ወደ ሽሮ ሜዳም ስከሄድኩ ሌላዋ ያጎቴ ልጅ ትዕግስት እናት ቤት እሄዳለሁ። መሀል ፒያሳ ደግሞ የአባቴ ቤት ነው። አንተ አላቁማት አበይ ጠፍሲሃ እያለች ሸዋዬ እናቴ ምሳ ታበላኛለች። ወደ ስታዲየም አካባቢም እንዲሁ ሌላ እናት አለችኝ። ትዕግስት ጋር መሄድ በጣም ያዋጣል። እፊቷ ሲጋራ ጨሳለሁ፣ አልፈራትም። ለትንባሆው ትልና 2-3 ብር ትሰጠኛለች። ታዲያ ምን ትፈልጋለህ? አሪፍ ቅሪውጥና አይደል? ይልቅ ካባይ ነገር እንዴት ከመታሰር እንዳመለጥ እናውራለን። አንድ ጊዜ ሶስቱንን አንድ ላይ አድረን ነበር። ቦሌ ሩዋንዳ መታጠፊያ ትንሽ ገባ ብሎ ነው የገባ ነው። ከመሸ በኋላ ነበር። በተወሰኑ ደቂቃዎች ልዩነት ተነጣጥለን ብንገባም የሆነ አብዮት ጥበቃ ጨለማ ውስጥ ሆኖ ቢያንስ ሁለታችንን አይቶናል። በኋላ እንደሰማ ነው አብዮት ጥበቃው ስንገባ ያየን ልጆች ጸጉረ ልውጦች ነበር። ለማረጋገጥ ፈልጎ እስክንወጣ ድረስ እዛው ሆኖ ጠበቀን። አልወጣ ስንለው ከሌሎች አብዮት ጥበቃዎች ጋር ቤቱን እንፈትሽ ብለው ይመጣሉ። ግቢው ውስጥ ኃይለኛ ውሻ ስለነበር አጥሩ አጠገብ እንኳ አላስጠጋላቸው። ቤት ውስጥ የነበረችው ወጣት ልጅ ችግር ካለ ምልክት እንድትሰጠን ላክናት። አቤት ጠባቂዎቹ እየጮሁ ውሻውን እንድታስርና በሩን እንድትከፍት ሲያዟ አሰማን። ለምንድን ነው መከፍተው? እናንተ እነማን ናችሁ? እያለች ደጋግማ ስትጠይቃቸው አቤት ጠባቂዎች መሆናቸውን ይነግሯታል። ለእኛ ምልክት እንዲሆነን የምን አቤት ጥበቃ እያለች ስትጮህ በጓሮ በኩል የጎረቤት ቤት አጥር ዘለን ገባን። ዋናውን በር በግድ አስከፍተዋት ሲገቡ ስለተሰማን ከነበርንበት ግቢ ወጥተን ዋናው መንገድ ላይ ወጣን። ሰዓቱ ከምሽቱ 5 ሰዓት አካባቢ ስለነበር መንገድ ላይ የሰው ዘር አይታይም። ዋናው የቦሌ መንገድ ላይ 2 ፖሊሶች የድልድዩ ጠርዝ ላይ ቁጭ ብለው ወሬያቸውን ይጠርቃሉ። ሰዓት እላፊ ስለሆነ መንገድ ላይ መንቀሳቀስ አደገኛ ነው። ስለዚህ ወደ ኋላ ተመልሰን በወንዙ ጥግ ጥግ አድርገን ድልድዩ ስር ገባን። እዛው እንዳለፈት ከሌሊቱ 6 ሰዓት ሆነ። ፖሊሶቹ ድልድዩን ለመጠበቅ የተመደቡ ስለነበር ከአካባቢው አራቁም። ለነገሩ እነሱ ባይኖሩም ሰዓት እላፊ ስላለፈ ወጥተን ለመሄድ አንችልም። በዚህ ላይ ሁላችንም ወረቀት ይዘናል። ያለን አማራጭ እዛው ማንጋት ነበር። አንደኛው ልጅ ተመልሰን ወደ ቤት እንድንገባ ሐሳብ አቅርቦ ነበር። እኔና አባይነ ግን ስለቀፈፈን አልፈለግንም። እዛው አደራችሁ ማለት ነው? ታዲያስ ማደሩ ባልከፋ፣ አሳራችን መች አለቀ? ለካ የድልድዩ ስር ቋሚ የጅቦች መንገድ ነበር። መጀመሪያ ከአንድ አቅጣጫ 2 ጅቦች መጡብን። በድንጋይ አባረርናቸው። ብዙ ሳንቆይ በሌላኛው አቅጣጫ ሌሎች መጡብን። በተመሳሳይ ሁኔታ አጣደፍናቸው። ጅብ ጉልበት እንጂ ልብ የለውም የሚባለው እውነት መሆኑን ያኔ ነው ያረጋገጥኩት። የድልድዩ ስር ዋና የጅቦች ጎዳና መሆኑ ስለገባን ድንጋይ መሰብሰብ ጀመርን። በቀኝ ሲመጡ ስናባረር፣ በግራ ሲመጡ ስናባረር፣ አንድም ጅብ ድልድዩን ሳያቋርጥ የጸረ ጅብ ስኳድ እዛው አቋቁመን በድንጋይ ሩምታ ወድረን እንደያዝናቸው ወለል ብሎ ነጋ እልሃለሁ። እውነትም ጸረ ጅብ ስኳድ። አቤት ጥበቃዎቹስ? ልጅቷን እነማን ናቸው የገቡት? ውለጃቸው ብለው አንገላቷት። እሷ ግን የወንድሜ ጓደኞች ነበሩ
ጠብቀው ሲያጡት ተመልሰው ሄደዋል ብላ ቸካለች። ቤቱን ፈትሸው ሲያጡ ሄዱ። በጣም ስለተጠራጠሩ ሌሊቱን ሙሉ ከዚያው አካባቢ አልጠፉም ነበር። አንደኛው ልጅ ያለንን ሰምተን ወደ ቤት ተመልሰን ቢሆን ኖሮ አልቆልን ነበር። ልጆቹ አሁንም አሉ? ያኛው ልጅ የት እንዳለ አላውቅም። ለነገሩ ብዙም አንተዋወቅም ነበር። ለአጭር ጊዜ ስራ ነበር የተገናኘነው። ከአባይነ ጋር ግን ጥቂት ወራት አብረን ሰራንና እሱ ወደ ሌላ ሪጅንና ስራ ስለተዘዋወረ ተለያየን። አልፎ አልፎ ግን መንገድ ላይ እንገናኝ ነበር። ቆይቶ ተያዘ። በጥይት ተመቶ ነበር አሉ። በኋላ ማዕከላዊ እስር ቤት አቆይተው ከሌሎች ልጆች ጋር እንደገደሉት ሰማሁ። በመካከላችን የተለመደው ጸጥታ ነገሰ። የባጤ ቆጡን እያወራው ሐሳብ ውስጥ እንዳይገባ ካደረኩ በኋላ የቀረን ነገር ከሌለ ለዛሬው ይብቃ አልኩት። ግድ የለም ትንሽ ላውራህልና ስለ መሐመድ ቀጠለልኝ። ወጥኚ መሐመድ አባቱ ሙስሊም እናቱ ክርስቲያን ነበሩ። ያደገው አባቱ ጋር ስለሆነ ስሙም የሙስሊም ሃይማኖቱም እስልምና ነበር። የሚኖረው ስቴዲየም አካባቢ አፓርትመንት ላይ ነበር ከታላቅ ወንድሙ ጋር። ከመሐመድ ጋር የተዋወቅነው በ1968 አካባቢ ነው። ለኔ መድረስ የሌለበት ኮድ በስህተት ተሰጥቶኝ ነበር ላገኘው የቻልኩት። ስህተቱ እንደታወቀ ከኔ ጋር የነበረው ግንኙነት ተቋረጠና ወደ ተፈለገበት መዋቅር ተላለፈ። ከዚያ በኋላ ስታዲየም አካባቢ እንተያይ ነበር። በዚያ ሁኔታ ላይ እያለን ለሚሳደዱ አባላት መጠለያ የሚሰጥ ሰው አለ ተገናኝ ተብዬ ኮድ ተሰጥቶኝ ልገናኝ ሲሄድ መሐመድ ሆኖ አረፈው። ከዚያ በኋላ የምር ጓደኞች ሆን። ትርፍ ጊዜ ሲኖረን እንገናኛለን፣ ሻይ ቡና እንላለን። አብዛኛው ጨዋታችን ከፖለቲካ ውጭ ነበር። ወንድላጤ የነበረው ታላቅ ወንድሙ እቤት በማይኖርበት ቀን ወይም የሚጠለል ሰው ከሌለ አብረን እናድራለን። ቆይቶ እኔ ስለታሰርኩ ተለያየን። ታስሬ ስፈታ እቤቱ ሄድኩ። ቤቱ ተለቆ ታሽጓል የሚል ጽሑፍ ተለጥፎበታል። ታላቅ ወንድሙ ከኢትዮጵያ ውጭ መሰለኝ በስራ ምክንያት እንደወጣ፣ መሐመድ ደግሞ በ1970 አጋማሽ መታሰሩን ሰማው። ከዚያ በኋላ የት እንደደረሰ እንደማይታወቅ ከጥበቃ ሰራተኞች አረጋገጥ። በሕይወት ሊኖር ይችላል በሚል የመነመነ ተስፋ ዘመዶቹን መፈለግ ጀመርኩ። ዝርዝሩ ብዙ ስለሆነ ያንን ልተወው። በመጨረሻ ልጃቸውን ፍለጋ ከክፍለ ሀገር የመጡትን እናቱን መርካቶ ሰባተኛ አካባቢ ዘመድ ቤት ተጠግተው አገኘኋቸው። መሐመድ ወንድምና እህቶች ቢኖሩትም ሁሉም የአባቱ ልጆች ነበሩ። እሱ ግን አንድ ለእናቱ ነበር። እናቱን ሳገኛቸው ቅስማቸው ተሰብሮ ነበር። አንተዋወቅም፣ የእሱ ጓደኛ ነኝ ስላቸው እሱን ያገኙ ያህል ነበር የተደሰቱት። ከዚያ በኋላ የተቻለኝን ያህል እጠይቃቸው ነበር። የልጄን ቁርጥ ሳላውቅ አገሬ አልገባም ብለው እዚሁ አዲስ አበባ የዘመድ ቤት እየቀያየሩ ሲኖሩ ነበር። ኋላ ላይ መንኩሰው ነበር። ከጥቂት ዓመት በፊት ቁርጣቸውን ሳያውቁ አረፉ። ይህን የዚያን ዘመን የሰቆቃ ታሪክ መስማት ሰላም የሚያሳጣ ሆኖ ነው ያገኘሁት። የመሐመድን ታሪክ እንደጨረሰ ሽንቴን ልሽና ብሎ መታጠቢያ ቤት ገባ። መቆየት ከሚገባው በላይ ብዙ ቆይቶ ተመለሰ። ሁኔታው ስላላማረኝ የዕለቱን ጨዋታ እዛው አቁሜ ለሌላ ቀን ተቀጣጥረን ተለያየን። ከ15 ቀን በኋላ ስንገናኝ ስለ አንዲት ሴት ልጅ እነግርሃለሁ ይለኝ የነበረውን አስታወስኩትና ስለ እሷ ባጭሩ እንዲነግረኝና ወደ ተዘጋጀውበት ጉዳይ እንድንገባ ጠየቅኩት። የምን ሴት ልጅ ብያለሁ እንዴ ብሎ ሊዋሸኝ ፈለገ። አዎ ብለኸኛ አልኩት ፍጥም ብዬ። ተው እባክህ ዝም ብሎ ነው አይነት ነገር የሚል መልስ ሰጠኝ። ችግር አልኩበት። ከብዙ ውትወታ በኋላ አይን አለም ስለሚላት አንዲት አባላቸው ልብ የሚሰብር ታሪክ ነገረኝ። ወራቱን በማላስታውሰው 1969 ዓ.ም ተመረጥ መጨረሻ አንዲት አባልን እንድገናኝ የተለመደውን ኮድ ከሚመለከተው ልጅ ተሰጠኝ። በተናጠል እያገኘዋት እንድቆይ ብቻ ነበር የተነገረኝ። የቀጠሮ ሰዓት ምሽት 2 ሰዓት አካባቢ ይመስለኛል። ከብሔራዊ ቲያትር ከፍ ብሎ ባለው የብሔራዊ ቤተ መጻሕፍት ፊት ለፊት ባለው ዋና መንገድ ላይ ነበር። እጄን ኪሴ ከትቼ ቀስ እያልኩ ስሄድ ነጠላ ለብሳና ተለቅ ያለ ፌስታል አንጠልጥላ አንዲት ወጣት ከላይ ወደ ታች መጣች። ቀጭን ረዘም ያለች ጠይም ወጣት ናት። ኮዳችንን ተቀያይረን ጨረስንና ተያይዘን መንገዳችንን ጀመርን። በመጣሁበት አቅጣጫ መመለስ ስለማልወድ አስፋልቱን ተሻግረን የአርቲስቲክ ማስተሚያ ቤት የሚወስደውን የውስጥ ለውስጥ መንገድ ይዘን ወደ ብሔራዊ ቲያትር ጀርባ አቀናን። ስትመለሽ እንዳይርቀሽ ወደምትሄጂበት አቅጣጫ እየሄድን እናውራ ስላት ግር አላት። አንተ መጠለያ እንደምትሰጠኝ ተነግሮኝ ነው እኮ ያገኘው። እንዴት እንዲህ አይነት ስራ ይሰራል? እኔ እኮ በጣም የምፈለግ ነኝ። ነገ ከነገ ወዲያ ፎቶግራፊ በጋዜጣ ላይ መውጣቱ አይቀርም በማለት ብስጭት አለች። ደነገጥ። እሱ እንደምትለው አልተነገረኝም። የተባልኩት አግኛት ብቻ ነበር። የሰማሁትን ተጠራጠርኩ። ድጋግሜ ለማሰብ ሞከርኩ። አልተሳሳትኩም። ልጁ የነገረኝ የተወሰነ ጊዜ እያገኘኋት እንድቆይ ነበር። መጠለያ ለመስጠት የተለመደው አሰራራችን ቀድሞ ለኔ ተነግሮ ነው። ያን አስረዳዋት። ያልኳት ሁሉ ቢገባትም ከድንጋጤዋ ግን አልተመለሰችም። ባለቀ ነገር ከመጨነቅ መፍትሄ ወደ መፈለጉ መሄድ አለብን በማለት አሰብኩ። መፍትሄ ሰጪው ደግሞ እኔው ነኝ። መላ እንደሚኖር ስነግራት ተረጋጋች። ሜክሲኮ ያለው መጠለያችን በወቅቱ ነፃ ነበር። ሆኖም ቀድሜ ሳላረጋግጥ በዚያ ምሽት መሄድ አደጋ ያስከትላል። ሰዓቱ አብዮት ጥበቃዎች የሚዘዋወሩበት ነበር። የስታዲየሙ መጠለያ ደግሞ በሌላ ልጅ ተይዟል። ሶስተኛው ነፃ ቤት ኦሊምፒያ ነው። ቀድሜ ባልጠይቃቸውም እዚያ ለመሞከር አሰብኩ። ያ ካልተቻለ እኛ ቤት ይዣት እንደሚሄድ ነገርኳትና አረጋጋዋት። ሁለታችንም ገንዘብ ስላልነበረን በታክሲ መሄድ አልቻልንም። በእግራችን የምንሄድ ከሆነ ውስጥ ለውስጥ ውሰደኝ ስላለችኝ የኮሜርስ ኮሌጅን በስተቀኝ ስተን ሴተኛ አዳሪዎች በሚበዙበት በአሁኑ በመድን ፎቅ ጀርባ የውስጥ ለውስጥ መንገድ ለጋር ጫፍ ደረስ። በቀድሞ አሸዋ መሸጫ በነበረው መንገድ አድርገን በመሿለኪያ በኩል ውስጥ ለውስጥ ኦሊምፒያ ደረስ። የሰፈር ሰዎች እንዳያዩን በማውቀውና የመንገድ መብራት በሌለው በኩል አድርገን እትየተዋው ቤት ሄድ። እሷን ጨለማ ቦታ ላይ አቁሜ ወዳጃችን ቤት ገባው። እትዬ አልነበሩም። ራቅ ያለ ቤት፣ ለቅሶ ቤት ለማደር ይመስለኛል ሄደዋል ተባልኩ። ያለኝ የመጨረሻው አማራጭ እኛው ቤት መውሰድ ነበር። እቤት ስንደርስ 3 ሰዓት ሲሆን ምንም አልቀረው። እናቴ፣ እማሆይ፣ እህቴና ወንድሞቼ ያቺን ለግላጋና ጠይብ ልጅ ይዤ ስገባ ተገርመው ያዩኛል። ለምን እንዳመጣዋት ማን እንደሆነች አልተናገርኩም። ወዲያው ለሁለታችንም እራት ቀረበልን። ይህንን ተፍረቴን ተጫዋች እላታለሁ። አሁን የዘነጋሁትን የፈጠራ ስሟን እየጠራሁ ቡና ተፈልቶ መጠጣት ስንጀምር ሁላችንም ተረጋጋን። የፈጠራ ታሪኬን ደረደርኩ። ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት እንደምንተዋወቅ፣ አብረን ዘመቻ እንደነበርን፣ አባቷ ክፍለ ሀገር ሲሄድ እንጀራ እናቷ ጋር ስትጣላ ከቤት እንዳባረረቻት፣ አባቷ በሶስት ቀን ውስጥ እስኪመለስ ድረስ እንዳመጣኋት አፌ ላይ እንደመጣልኝ ዘበዘብኩ። አይናለም ውሸቴ ገርሟት ግንባሯን አጨማዳ ታየኛለች። እቤት ያለ ሰው በሙሉ የእንጀራ እናቷን ስም በማንሳት በሐሜት ቦጨቅናት፣ ዘለዘልናት። ብዙ ቆይተን በጣም ስለበሸ የምትለብሰው ተሰጥቷት ፎቴ ላይ አደረች። ጠዋት አብረን ቁርስ በልተን የሚነበቡ የድርጅቱን ጋዜጦችና ሌሎች መጽሐፍት ሰጥቻት ወደ መደበኛው የሩጫ ስራዬ ሄድኩ። ልጁን ሳገኘው አይናለም መጠለያ እንደምትፈልግ ለምን ቀድሞ እንዳልነገረኝ በንዴት አይነት ስሜት ጠየቅኩት። እሱም ጉዳዩን እንደማያውቅና ከኔ ጋር እየተገናኘች እንድትቆይ ብቻ እንደተነገረው ገለጸልኝ። በዚያ ምስጢራዊ ድርጅት ውስጥ ማን ነው ያለህ አይባል። ከዚያ በኋላ አልተነጫነጭኩም፣ አልተቆጣሁም። ለማንኛውም የድርጅታችንን ስህተት እንደ ጥፋት ቆጥሬ በፍጹም አላውቅም። አስቸጋሪ ተልእኮም ካለ ከመፈጸም ውጭ ለሰከንድ እንኳ አላመነታም ነበር። ይህ ደግሞ የኔ ብቻ ሳይሆን የአብዛኛው አባልም ስሜት እንደነበር በእርግጠኝነት እናገራለሁ። ለማንኛውም የአይናለም ጉዳይም በዚሁ ተዘጋ። በቃ መጨረሻው እንዴት ሆነ? አትቸኩል፣ ታሪኩ ብዙ ነው። መጀመሪያ አይናለም የነገረችኝን ላጫውትህ። ወደ ጎተራ በሚወስደው መንገድ በቅሎ ቤት አካባቢ ኗሪ ነበረች። በአንድ ክፉ ቀን ተያዘች። እንዴት እንደተያዘች የነገረችኝን አሁን ዘንግቼዋለሁ። የታሰረችው ግን በዚያን ጊዜው ሁለተኛ ፖሊስ ጣቢያ ነው፣ 4 ኪሎ ብርሃንና ሰላም ማስተሚያ ቤት አካባቢ ባለው የትራፊክ መብራት ጫፍ ላይ ነበር። አሁን ፈርሶ ኮንዶሚኒየም ቤቶችና አጠገቡም የመሬት አስተዳደር ፎቅ ተሰርቶበታል። የጣቢያው ግቢ በተነጻጻሪነት ጠበብ ያለ ሆኖ ከጀርባ በኩል የሚዋሰነው ከአካባቢው ነዋሪዎች ጋር ነው። የጓሮ አጥሩ እንደ ነገሩ የተሰራ ሲሆን በመሃል ገደላማ ቢጤ ባዶ መሬት አለ። እስረኞች ወደ ሽንት ቤት የሚሄዱት በእስር ቤቱና በዚያው አጥር መካከል ባለ ጠባብ የጓሮ መንገድ ነው። ስለዚህ 2 እና 3 ሰው ሆኖ ጎን ለጎን ለመሄድ አያስችልም። ሽንት ቤት የሚኬደው በሰልፍ ነው። ሲሄዱም ፖሊሶች ከፊትና ከኋላ ያጅቧቸዋል። በዚህ አይነት አካሄድ የእስረኞች ሰልፍ ሲረዝም መሃል ላይ የሚሆኑት እስረኞች ከፖሊሶች እይታ ውጭ የመሆን እድል ነበራቸው። አይናለም ይህን ሁኔታ በደንብ አጥንታለች። በመጨረሻም በዚሁ ደካማ አጥር ሾልኮ መሄድ እንደምትችል ተማምና ነበር። እናም ለምታምናቸው 2-3 ሴት እስረኞች ታማክራቸዋለች። አንዳቸውም ሐሳቧን አልተቀበሏትም። እንዲያውም ሙከራው ለበለጠ አደጋ እንደሚያጋልጥና ከተያዙ ለሞት እንደሚዳርግ በአጽንኦት ይነግሯታል። አይናለም አልተዋጠላትም። ለብቻዋ ሙከራ ማድረግ እንዳለባት ወሰነችና ለጥቂት ቀናት ሐሳቡን ድጋሚ ሳታነሳ በመቆየት ልጆቹን አዘናጋቻቸው። አንድ ቀን እንደተለመደው ወደ ሽንት ቤት ተሰልፈው እየሄዱ ነበር። ከፊትና ከኋላ የነበሩት የሴት ፖሊሶች እይታ ውጭ መሆኗን ስትረዳ ከሰልፍ በመውጣት በዚያ እንደ ነገሩ በተሰራ አጥር ሾልካ አመለጠች። ከፊትና ከኋላ የነበሩት እስረኞች አይተዋታል። ሆኖም ምንም እንዳልተፈጠረ ሽንት ቤት ደርሰው ተመለሱ። ከሰዓታት በኋላ አይናለም መጥፋቷ ተረጋገጠ። እሷ ግን በዚያ ሰዓት ወደ መረጠችው መጠለያ ቤት በመሄድ በሰላም ደርሳለች። የተጠለለችበት ቤት የሚያጋልጣት ስለሆነ ቤቱ ይቀየር ተብሎ ነው ከኔ ጋር እንድትገናኝ የተደረገው። ለላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1-3 እንዲሁም ከሰዓት በኋላ ከ7-9 በድጋሚ እናሰማለን። ደህና እምሹ።